ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ጥቅምት 4 2015 ዓ.ም ዝግጅታችን ጀመረ። የጦርነት ቀጠና በነበሩት የሰሜን ወሎ አካባቢዎች የተጣሉ ፈንጆች በሰው ሕይወትና አካል ላይ ጉዳት እያደረሱ ነው።
የማያውቋቸው ነገሮች ተቀጣጣይ የሆኑ ነገሮች ሊሆኑ ይችላሉ። ብረታ ብረት ናቸው ብለው የሚያነሷቸው ነገሮች አሉ። ማህበረሰብ በፊተኛው ጦርነትም ከፍተኛ ጉዳት የደረሰበት ሁኔታ ነው የነበረው። ስለዚህ የሆኑ ነገር ካየ ወዲያውኑ ወደ አካባቢው የሚገኝ የፖሊስ ኃይል፣ የጸጥታ ኃይል አሳውቆ ባለሙያ ተልኮ እንዲታይ መደረግ አለበት እንጂ ማንኛውንም ያገኙትን ብረታ ብረት ነክ የሆኑ ነገሮች መንካት የለባቸውም።
የራያ ቆቦ ዞን ፖሊስ መምሪያ ኮማንደር ተመስገን ቢረሳውን የሰማችሁት። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሀመር ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ተወያይተዋል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውናሉ። የምሽቱ ዋና አዘጋጅ አኑላ ከበደ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስቀድም።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የቡርኪና ፋሶ የፖለቲካ ፓርቲዎች፣ የማህበረሰባዊ የሃይማኖት ቡድኖችና የጸጥታው ኃይል ተወካዮች የአገሪቱን ድህረ መፈንቅለ መንግስት አቅጣጫ በሚመለከት ንግግር ጀምረዋል። 300 የሚሆኑት እነዚህ ተወካዮች የተሰበሰቡት በ9 ወር ውስጥ ለሁለተኛ ጊዜ የተካሄደው መፈንቅለ መንግስት ሁለተኛ ሳምንቱን ባስቆጠረባት በአገሪቱ ዋና ከተማ ዋጋዱጉ መሆኑ ተነግረዋል። የብሔራዊ ጉባኤው ተወካዮች አዲስ የሽግግር ፕሬዚደንት እንደሚመርጡ ተገልጸዋል። በመፈንቅለ መንግስቱ ስልጣኑን የጨበጡት ወታደራዊ መሪ ካፒቴን ኢብራሂም ትራኦሬ ደጋፊዎች ፕሬዝደንትነቱን እሳቸው እንዲወስዱት ቢጠይቁም ቦታውን እንደማይፈልጉት መናገራቸውን የአጃንስ ፍራንስ ፕሬስ ዘገባ አመልክተዋል። ትራኦሬ በስብሰባው ላይ አለመካፈላቸው የተነገረ ሲሆን ለጉባኤው አባላት በላኩት መልእክት ልዩነታችንን ወደ ጎን ማድረግ ይገባናል፣ ሙሉ ተስፋ የተሞላበትንም አዲስ ምዕራፍ መጻፍ አለብን ማለታቸው ተዘግበዋል። በማዕከላዊ ማሊ ግዛት የተቀበረ ፈንጂ ላይ የወጣ አንድ አውቶቡስ ባስከተለው አደጋ ቢያንስ 11 ሰዎች ሲሞቱ 53 የሚደርሱት ቆስለዋል ሲል የሆስፒታል ምንጮችን የጠቀሰው አጃንስ ፍራንስ ፕሬስ ትናንት ዘግበዋል። ፍንዳታው የደረሰው ሞፕቲ በተባለው አካባቢ ባንዲያግራና ጎንዳካ ተብሎ በሚታወቁ ስፍራዎች መካከል ባለ መንገድ ላይ መሆኑ ተዘግበዋል። አካባቢው በጂሃዲስቶች እንቅስቃሴ ከረዥም ጊዜ ጀምሮ የሚታወቅ መሆኑም ተነግረዋል። በማሊ የተባበሩት መንግስታት ድርጅት ተልዕኮ ማሊ ውስጥ በመሬት ላይ የተቀበሩ ፈንጂዎች እንደ ኤሮፓ አቆጣጠር እስከ ነሐሴ 31 2022 ድረስ 72 ሰዎች መግደላቸውን ሲገልጽ ባለፈው ዓመት 103 ሰዎች ሲሞቱ 297 ደግሞ መቁሰላቸውን አመልክተዋል። ሶሪያ ዋና ከተማ ደማስቆ ውስጥ ትናንት ሐሙስ አንድ አውቶቡስ ላይ በደረሰ የቦምብ ፍንዳታ 18 የሶሪያ ወታደሮች ሲገደሉ ሌሎች 27 መቁሰላቸውን ወታደራዊ ምንጮችን የጠቀሱት የመንግስት መገናኛ ብዙሃን ዘግበዋል። ሶሪያ ውስጥ ውጊያው እያገረሸ መሆኑንም የአሶሲየትድ ፕሬስ ዘገባ አመልክተዋል። ከዓለም አገራት ግማሽ የሚሆን ማህበረሰባቸውን ሊደርሱ ከሚችሉ እንደ አውሎ ንፋሶች፣ ድርቅና የሙቀት ሞገዶች የመሳሰሉ አደጋዎች የማስጠንቀቂያ ስርዓት የሌላቸው መሆኑን አንድ አዲስ የወጣ ሪፖርት አመልክተዋል። የተባበሩት መንግስታት የአደጋ ስጋት ቅነሳ ቢሮና የዓለም ሜትሮሎጂ ድርጅት በጋራ ያወጡት ሪፖርት ይፋ የተደረገው ዓለም አቀፍ የአደጋ ስጋት ቅነሳን ቀን በሚከበርበት ዕለት ነው። ሊሳ ሽላይን ከጄኔቭ ያደረሰችንን ሪፖርት ስምኝሽ የቆየ ታቀርበዋለች።
በጣም ኃይለኛ የአየር ሁኔታ በተደጋጋሚና በከፍተኛ ሁኔታ እየጨመረ ነው። በተባበሩት መንግስታት ድርጅት ግምት መሰረት 3.6 ቢሊዮን የሚደርሱ ሰዎች ለአየር ንብረት ለውጥና ተያያዥ አደጋዎች በጣም ተጋላጭ በሆኑ አካባቢዎች ይኖራሉ። በተጨማሪም የተመዘገቡ አደጋዎች ቁጥር በእጥፍ መጨመሩንና ይህም በከፊል በሰው ልጆች አማካኝነት በሚደርስ የአየር ንብረት ለውጥና እጅግ በጣም በከፋ ያልተጠበቀ የአየር ሁኔታ ክስተቶች ምክንያት የደረሰ መሆኑን ድርጅቱ አመልክቷል። የተባበሩት መንግስታት የአደጋ ስጋት ቀነሳ ቢሮ ባወጣው ሪፖርት እንደ አውሮፓውያን አቆጣጠር በ2030 ዓመተ ምህረት እስከ 560 የሚሆኑ አደጋዎች ይደርሳሉ ብሎ የተነበየ ሲሆን የድርቅ ቁጥር በ30% እንደሚጨምርና በ2030 የሚያቃጥል የሙቀት ሞገዶች ቁጥር በ3 እጥፍ እንደሚጨምር አስጠንቅቋል። ሎሬታ ሂበር ጅራዴት የተቋሙ የአደጋ እውቀት ክትትልና አቅም ልማት ቅርንጫፍ ዋና ኃላፊ ሲሆኑ ማህበረሰቦች ራሳቸውን የሚከላከሉበትና ከአየር ንብረት ለውጥ ጋር ለመላመድ የሚችሉበት የተሻለው መንገድ የቅድመ ማስጠንቀቂያ ስርዓቶችን ማሳደግ ነው ይላሉ።
This means that 1 out of 3 people globally.
ይህ ማለት በዓለም ዙሪያ ከሚገኙ 3 ሰዎች አንዱ በተለይም ደግሞ በትናንሽ ደሴቶች የሚገኙ ታዳጊና ያላደጉ ሀገራት እንዲሁም በአፍሪካ ከሚገኙ 10 ሰዎች ውስጥ 6ቱ ውጤታማ የቅድመ ማስጠንቀቂያ ስርዓት የላቸውም ማለት ነው። ይህ ተቀባይነት የሌለው ነው።
ጅራዴት አክለው አዳዲስ መረጃዎች የአደጋ ቅድመ ማስጠንቀቂያ ሽፋን ውስን የሆነባቸው ሀገራት ሁሉን አቀፍ ስርዓት ካላቸው ጋር ሲነጻጸሩ ከአደጋ ጋር ተያይዞ የሚሞቱ ሰዎች ቁጥር በ8 እጥፍ እንደሚበልጥ ያሳያል ብለዋል። አብዛኞቹ የቅድመ ማስጠንቀቂያ ስርዓቶች እንደ ጎርፍ ወይም አውሎ ነፋስ ያሉ አንድ አይነት አደጋዎችን ብቻ የሚሸፍኑ ናቸው። ሆኖም ከአየር ንብረት ለውጥ ጋር ተያያዥነት ያላቸው በርካታ ጽንፈኛና ያልተጠበቁ ክስተቶች ቶችን ከግምት ውስጥ በማስገባት የተባበሩት መንግስታት ድርጅት ሀገራት ፈርጀ ብዙ ያደጋ ቀድመ ማስጠንቀቂያ ስርዓቶች ላይ መዋለ ነዋይ እንዲያፈሱ አሳስቧል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ዩናይትድ ስቴትስ ተቃውሞን በታሰማም የነዳጅ ዘይት አምራችና ላኪዎች ማህበር ኦፔክና አጋር አገሮች የነዳጅ ዘይት ምርት መጠኑን ለመቀነስ ባለፈው ሳምንት ባሳለፉት ውሳኔ ላይ የተተነዘረው ትችት በተጨባጭ ማስረጃዎች ላይ የተመሰረተ አይደለም ስትል ሳውዲ አረቢያ ውድቅ አድርጋዋለች። ሳውዲ አረቢያ በተጨማሪም ትናንት ዩናይትድ ስቴትስ ውሳኔው በአንድ ወር እንዲራዘም ያቀረበችውን ጥያቄ በዓለም ኢኮኖሚ ላይ አሉታዊ መዘዝ ያስከትላል በማለት ውድቅ አድርጋዋለች። ዋይት ሃውስ በበኩሉ ውሳኔው የዓለም ኢኮኖሚን ሊጎዳ እንደሚችል የሚያሳይ ትንታኔ ለሳውዲ አረቢያ ማቅረቡን ገልጾ ኦፔክ እና አጋር አባል አገራት የነዳጅ ዘይት ምርታቸውን እንዲቀንሱ ድምፅ በመሰጠቱ ላይ ጫና አሳድራለች ሲል ሳውዲ አረቢያን ወንጅሏታል። የዋይት ሀውስ ቃል አቀባይ ጆን ከርቢ ባወጡት መግለጫ ገበያው ላይ የነዳጅ ዘይት ምርቱን ለመቀነስ የሚያበቃ ምንም መሰረት የለም፣ ነገሮች እንዴት እንደሚለወጡ እስከሚቀጥለው የኦፔክ ስብሰባ መጠበቅ ይቻል ነበር ብለዋል። ቃል አቀባዩ አያይዘውም የኦፔክ አባል አገራት የሳውዲን ውሳኔ እንዲደግፉ ግፊት የተደረገባቸው መሆኑ እንደተሰማቸው ለዩናይትድ ስቴትስ ተናግረዋል ሲሉ ሳውዲ አረቢያ አሳድረዋለች ያሉትን ጫና ጠቅሰዋል። የነዳጅ አምራችና ላኪ አገሮች ያሳለፉትን ውሳኔ ተከትሎ ፕሬዚደንት ባይደን በዚህ ሳምንት መጀመሪያ ላይ ውሳኔው በዩናይትድ ስቴትስ እና በሳውዲ አረቢያ ግንኙነት ላይ የሚያስከትለው መዘዝ ይኖረዋል ሲሉ መናገራቸው ይታወሳል። ሳውዲ አረቢያ ጉዳዩ ምንም ነገር የሌለበት የኢኮኖሚ ውሳኔ መሆኑን ብትገልጽም ዩናይትድ ስቴትስ ግን አልተቀበለችውም። ዩናይትድ ስቴትስ ዩክሬንን በመውረሯ ምክንያት ምዕራባውያን የጣሉባትን የነዳጅ ዋጋ ገደብ ለምትቃወመው ለሞስኮ ተንበርክካለች ስትል ሳውዲ አረቢያን ትከሳታለች። በጉዳዩ ዙሪያ በዩናይትድ ስቴትስ እና በሳውዲ አረቢያ መካከል የሚደረገው መመላለስ ለአስርት ዓመታት የኃይልና ደህንነት ትብብር በነበራቸው ሁለቱ አገሮች መካከል የተፈጠረውን የቀዘቀዘ ግንኙነት ይበልጥ እንዲሻክር ሊያደርገው እንደሚችል ተሰግቷል። የመን ውስጥ በአማጽያን ቁጥጥር ስር ባለው የዋናው ከተማው ክፍል የአገልግሎት ጊዜያቸው ያለፈባቸውን የካንሰር መድኃኒት የወሰዱና ሉኪሚያ የተባለው የደም ካንሰር ህሙማን የሆኑ 10 ህጻናት መሞታቸውን የአገሪቱ ባለስልጣናት አስታወቁ። በሰነአው የኩዌት ሆስፒታል የሞቱት ህጻናት በርካታ የግል ክሊኒኮች በኮንትራባንድ የገቡ የአገልግሎት ጊዜያቸው ያለፉባቸውን መድኃኒቶች በመርፌ የተሰጣቸው መሆኑ ተገልጿል። በርካታዎቹ የጤና ባለስልጣናት እንደገለጹት 50 የሚሆኑት ህጻናት ህንድ ሀገር ተመርቶ በኮንትሮባንድ የገባውን የኬሞትራፒ ህክምና መውሰዳቸው ተዘግቧል። በጦርነት በመተታመሰው የመን ውስጥ የመሰረታዊ አገልግሎት አቅርቦት እጥረት በመኖሩ ትልቅ የህገወጥ መዳኒት ዝውውር መረብ መዘርጋቱም ተነግሯል። ሰሜን ኮሪያ ዛሬ አርብ ወደ ምስራቅ የባህር ዳርቻዋ ያጭር ርቀት ተምዘግዛጊ ሚሳኤሎችን ለሙከራ ማስወንጨፏን የደቡብ ኮሪያና ጃፓን ከፍተኛ ባለስልጣናት አስታወቁ። የደቡብ ኮሪያ ጦር ኃይሎች ከፍተኛው አዛዥ ካንግ ሁ ፒል ሰሜን ኮሪያ እንዲህ አይነቶቹን ጠብ አጫሪ ሙከራዎችን እንድታቆም አገራቸው ያስጠነቀቀች መሆኑን ተናግረዋል። ሙከራዎቹ በሁለቱ የኮሪያ ጦሮች መካከል እንደ አውሮፓ አቆጣጠር መስከረም 19 የተደረገውን ወታደራዊ ስምምነትና የጸጥታው ምክር ቤት ውሳኔዎችን የሚጥሱ መሆኑን የጦሩ አዛዥ ገልጸዋል። ከፍተኛው የጃፓኑ ካቢኔ ሚኒስትር ሂሮካዙ ማትሱኖ ለሪፖርተሮች በሰጡት ጋዜጣዊ መግለጫ በዛሬው ዕለት የተካሄደው የሚሳኤል ሙከራና ከደቡብ ኮሪያ ጋር በሚያዋስነው ድንበር አቅራቢያ ባለው የአየር ክልል የተካሄደው የጦር አውሮፕላኖቹ በረራ ቀደም ባሉ ሙከራዎች የተፈጠረውን ውጥረት የበለጠ ያባባሰው መሆኑን ተናግረዋል። ማትሱኖ አያይዘውም ጃፓን ሚሳኤሎችን በአየር ላይ እንዳሉ የማምከን አቅሟን ለማሳደግ የምታደርገውን ጥረት መቀጠል አለባት ብለዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለዜናዎቹ እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው የተከታተላችሁት ያላችሁት። በዝግጅቶቻችን ላይ የሚኖራችሁን አስተያየቶች በፌስቡክ አት ቪኦኤ አምሃሪክ ወይም በሃሽታግ ቪኦኤ አምሃሪክ በማለት ትዊተር ላይ ልታደርሱን ትችላላችሁ። ዝግጅታችን ይቀጥላል። አሁን ቀዳሚ ወደሚሆነው የአብይ ርዕስ ዘገባችን ነው የምናልፈው። የጦርነት ቀጠና በነበሩት የሰሜን ወሎ አካባቢዎች የተጣሉ ተቀጣጣይ ፈንጆች በሰው ሕይወትን አካልና ጉዳት እያደረሱ ነው። የህወሓት ኃይሎች ተቆጣጥረውት በቆዩትና ጦርነት ሲካሄድባቸው በነበሩ የሰሜን ወሎ ዞን አካባቢዎች በርካታ ተቀጣጣይ ፈንጂዎች በየአካባቢው ተቀብረውና ተጥለው እንደሚገኙ ያስታወቀው የዞኑ ፖሊስ ህዝቡ ራሱን ከአደጋ እንዲጠብቅ ጥሪ አስተላልፏል። በየቦታው ተጥለውና ተቀብረው የሚገኙ ተቀጣጣይ ፈንጂዎች በሰው ህይወትና በአካል ላይ ጉዳት እያደረሱ መሆኑንም ፖሊስ አስታውቋል። ተቀጣጣይ የጦር መሳሪያዎቹን በማምከን የአደጋው መጠንን ለመቀነስ ዞኑ ለሚመለከተው አካል የድጋፍ ጥያቄ ማቅረቡን ነው ፖሊስ ያስረዳው። መስፍን አራጌ ዝርዝሩን ተከታትሎታል።
የህወሓት ኃይሎች ከቆቦና ጦርነት ሲካሄድባቸው ከነበሩ የሰሜን ወሎ ራያ ቆቦ አካባቢዎች ከወጡ 12 ቀናት ቢቆጠርም በአካባቢው ላይ ሌላ ስጋት መፍጠሩን የአሜሪካ ድምጽ የመረጃ ምንጮች ይናገራሉ። በየቦታው የተጣሉና የተቀበሩ ተቀጣጣይ ፈንጂዎች በሰው ህይወትና አካል ላይ ጉዳት እያደረሱ ነው ይላሉ የቆቦ ከተማ ነዋሪው አሰፋ ፈንታው።
ወርቄ እዚህ አፋፍ የሚባል ቦታ ላይና ቃሊን 018 የሚባል ቀበሌ ያለ በኛ በራያ ቆቦ ወረዳ የሚተዳደሩ ቀበሌዎች ማለት ነው እና እዛ ቃሊም ላይ ደጋበላጎ በኩል አድርገው ገብተው ነበርና አጥምደው ወጥተው እዛ ላይ አንድ ከራያ ቆቦ የንግድ ጽህፈት ቤት ኃላፊ ደሰለ ደጉ የሚባል ግለሰብ ለመስክ ሂዶ እሱ እዛ የተጠመደ ቦምብ ቆይቶ ህይወቱ አልፏል። እሱ ጋር አብሮ የሄደ የስራ ባልደረባ ደግሞ ያው እግሩ አካባቢ ተመትቶ በሕክምና ላይ ይገኛል ማለት ነው። ሌላ በዚህ በወርቄ አካባቢ ነው አፋፍ የሚባል ቀበሌ ላይ ፈንድቶ አንድ ሁለት ከብቶች እንደዚህ ለጉዳት ተዳርገዋል።
የዞኑ ፖሊስ መምሪያ ኃላፊ ኮማንደር ተመስገን ቢረሳው በበኩላቸው አካባቢውን ተቆጣጥሮ የነበሩት የህወሓት ኃይሎች ከአካባቢው ሲለቁ ተቀጣጣይ ፈንጂዎችን አጥምደው ወጥተዋል ብለዋል።
እነዚህ አጥፊ ኃይሎች በሰሜን ወሎ ዞን በተንቀሳቀሱባቸውና ይዘዋቸው በነበሩ አካባቢዎች ህጻናትና ሴቶች የሚደርሱበት፣ አዛውንት ሽማግሌ የሚቀመጡበት አካባቢ ላይ፣ የተለያዩ ማህበረሰቡ የዕለት ከዕለት ተግባሩን ከሚያከናውንባቸው አካባቢዎች ላይ ተቀጣጣይ የሆኑ ፈንጂዎችን ቀብረው የሄዱበት ሁኔታ ነው ያለው። ከወርቄ ጀምሮ እስከ አቦሄ ጋሪያ ድረስ ባለው ወደዚህም ጫፍ ከወልዲያ ጥቁር ውሃ አካባቢ ጀምሮ በዚህ በላጉ ጀምሮ እታች አላውሃም ጫፉን ሙሉን እነሱ የነበሩባቸው አካባቢዎች በሙሉ በእንደዚህ አይነት እንትን ተቀብሮ የተቀመጠበት ሁኔታ አለ።
በዚህም በቅርቡ የሞትና የመቁሰል አደጋ መከሰቱን ኮማንደሩ ገልጸዋል።
ይህም በመሆኑ አሁን በቅርብ ራሱ የደረሰ አደጋ አለ። አንድ ሰው ህይወቱ አልፏል። አካላቸው የጎደሉ ሰዎች አሉ። ከአራት አምስት በላይ የሆኑ ሰዎች የቆሰሉበት አጋጣሚ ተፈጥሯል።
ጦርነት በነበረባቸው አካባቢዎች መንግስታዊ መዋቅሩ ሙሉ በሙሉ ወደ ስራ አለመግባቱን ተከትሎ በተቀበሩና በተጣሉ ተከታታይ ፈንጆች የሞቱና አካል ጉዳት የደረሰባቸውን ቁጥር በትክክል ለማወቅ አልተቻለም። ራሱን የትግራይ መንግስት ኮማንድ ፖስት ብሎ የሚጠራው አካል ግን መስከረም 22 2015 ዓ.ም ባወጣው መግለጫ አንጃቧል ያለውን ወረራ ለመመከት ተቆጣጥሯቸው ከነበሩት የአማራ አካባቢዎች በራሳችን ተነሳሽነት ወጥተናል ማለቱ ይታወሳል። መንግስት በበኩሉ ቀደም ብሎ የህወሓት ኃይሎች በሰራዊቱና በህዝቡ ቁርጠኛ ምላሽ ያሰቡት ሳይሳካ ከምስራቃዊ አማራ ቆቦና አካባቢው ወጥተዋል ሲል አስታውቆ ነበር። ኮማንደር ተመስገን ለህዝቡ ራሱን በተሰቡንና ያካባቢውን ማህበረሰብ ካደጋ በመጠበቅና ወደሚጠረጠሩ አካባቢዎች ባለመቅረብ ጉዳቱን እንዲቀንስ ጠይቀዋል።
ብዙ ጊዜ የማያውቋቸው ነገሮች ተከታታይ የሆኑ ነገሮች ኖሩ ይሆን ይችላሉ። ብረታ ብረት ናቸው ብለው የሚያነሷቸው ነገሮች አሉ። ማህበረሰብ በፊተኛው ጦርነትም ከፍተኛ ጉዳት የደረሰበት ሁኔታ ነው የነበረው። ስለዚህ የሆኑ ነገር ካየ ወዲያውኑ ወደ አካባቢው የሚገኝ የፖሊስ ኃይል የጸጥታ ኃይል አሳውቆ ባለሙያ ተልኮ እንዲታይ መደረግ አለበት እንጂ ማንኛውንም ያገኙትን ብረታ ብረት ነክ የሆኑ ነገሮች መንካት መቻል የለባቸውም። እንዲሁም ደግሞ በብዛት ምሽግ የነበረባቸው አካባቢዎች አሉ። ቆፍረው ጉድጓድ ውስጥ ነው የከረሙት እና እነሱ ያሉባቸውን አካባቢዎች ከመፈተሻቸው በፊት ማንም ሰው ወደ እነዛ ቦታ መግባት መቻል የለበትም። ማህበረሰቡ ለልጆቹ፣ ለህፃናቶቹ፣ ከብትረኛ ለሆኑት፣ ለእንጨት ሰባራና ለተለያየ የሚንቀሳቀሱ ሰዎችን ያን ኤሪያውን አሳውቆ ያገኟቸውትን ነገሮች በሆነ አጋጣሚ ቢያገኙ መነካካት እንደሌለባቸው ህብረተሰቡ ለልጆቹም ለቤተሰቦቹም አጠቃላይ ግንዛቤ መፍጠር መቻል አለበት።
የህወሓት ኃይሎች በአካባቢው ከወራት በላይ በቆዩበት ወቅት ህዝቡ ኢኮኖሚያዊና ማህበራዊ እንቅስቃሴው ከመስተጓጎሉ ባለፈ ኑሮውን ለመምራት ተቸግሮ ነበር የሚሉት የቆቦ ከተማ ነዋሪው አቶ አሰፋ አሁንም ለሌላ ችግር ተዳርጓል ባይ ናቸው።
ቅንቡላ ምናምን አንዳንድ ጊዜ በተለይ ባለፈው አመት በጣም ይገኝ ነበርና አሁንም እንደዚህ አይነት ነገር ወድቆ ሊፈነዳ ይችላል የሚል ስጋት አለ። በህብረተሰቡም ፍርሃት አለ፣ በተለይ በአርሶ አደሩ ዘንድ ማለት ነው። በአሁኑ ሰዓት ደግሞ ያው ጤፍ እና ማሽላ ተዘርቶ ስላለ በዛ አካባቢ ወድቆ ሊሆን ይችላል በሚል አጨዳና ከብት ይዘው ሲወጡ እንደዛ ነገር ሊፈጠር ይችላል የሚል ስጋት አለ።
የተቀበሩና በየቦታው የወደቁ ተቀጣጣይ ፈንጂዎች ጉዳት ሊያደርሱብኝ ይችላል በሚል ስጋት አርሶ አደሩ ማሳውን በሙሉ አቅሙና ጊዜው ለመሰብሰብ አለመቻሉን ጠቁመዋል። እየጣለ ያለው ወቅቱን ያልጠበቀ ዝናብ በደረሰ ሰብል ላይ ጉዳት እያስከተለበትም ነው ብለዋል። ኮማንደር ተመስገን በየቦታው የተጣሉና የተቀበሩ ተቀጣጣይ ፈንጂዎች የሚያስከትሉትን ጉዳት ግምት ውስጥ በማስገባት የማክሸፍ ስራዎች በፍጥነት እንዲሰሩ ለሚመለከታቸው አካላት በደብዳቤ ማሳወቃቸውን ገልጸዋል።
በአካባቢያችን ለሚገኙ እዞች ደብዳቤ ጽፈናል። እሱን ደብዳቤ አሁን በሂደት ላይ ነው ያለ ነው ለነሱ ሰጥተን ባለሙያ ወደ ቦታው ልከው የሚነሱበትን የሚመክኑበትን ሁኔታ እንፈጥራለን። ደብዳቤ ለአምስት መስሪያ ቤቶች ሁሉ አሳውቀናል። ትላንት ነው ደብዳቤውን ጽፈን ያደረስ ነው። ቀጥለው ወደ ተግባር ይገባሉ ብዬ ገምታለሁ።
የሰሜን ወሎ ዞን ጸጥታና አስተዳደር መምሪያ ኃላፊ ኮሎኔል ኃይለማርያም አምባዬ የህወሓት ኃይሎች የዛሬ አመት ወደ ሰሜን ወሎ ገብተው ከወጡ በኋላ በየቦታው የጣሏቸውና የቀበሯቸው ባሉት ፈንጂዎች ምክንያት በዋድላና ራያ ቆቦ ወረዳዎች 16 ሰዎች ተገድለዋል ሲሉ ከወራት በፊት መናገራቸው ይታወሳል። ባለፈው ሐምሌ ወር ቪኦኤ ያናገራቸው የአፋር ክልል አድአር ወረዳ ጤና ጽህፈት ቤት ኃላፊ አብዱል ቃድር አህመድ በአንድ ወር ብቻ የህወሓት ኃይሎች አካባቢውን ለቀው ሲወጡ የጣሏቸውና የቀበሯቸው ፈንጂዎች ከ16 በላይ ሰዎችን እንደገደሉና ከ80 በላይ ህጻናትን እንደጎዱ መናገራቸው ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይር ዘገባውን ነበር። የትንታኔው መጽሔት ይቀጥላል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር የሰሜን ኢትዮጵያውን ግጭት በሰላም መፍታት በሚቻልበት ጉዳይ ላይ አዲስ አበባ ላይ ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ተወያይተዋል። በሌላ ዜና ጦርነቱ በአሁኑ ወቅት በተለያዩ አቅጣጫዎች ተባብሶ ቀጥሏል ሲሉ የህወሓቱ ቃል አቀባይ አቶ ጌታቸው ረዳ ለክልሉ መገናኛ ብዙሃን ተናግረዋል። የኢትዮጵያ መንግስት በበኩሉ ስለ ጦርነቱ ምንም አይነት መግለጫም ይሁን ምላሽ ምላሽ ከመስጠት እንደተቆጠበ ነው። ይህ በእንዲህ እንዳለ አየርላንድ የኢትዮጵያ ሉዓላዊነትና የግዛት አንድነት የሚጻረሩ ድርጊቶቿ ልትታቀብ ይገባል ሲል የኢትዮጵያ መንግስት አሳሰበ። ይህ ካልሆነ ዲፕሎማሲያዊ ግንኙነታችንን አስፈላጊነት እናጤናለን ሲሉ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ለአየርላንድ መንግስት በጻፉት ደብዳቤ አስታውቀዋል። ለደብዳቤው ግን እስካሁን ከአየርላንድ በኩል የተሰጠ ምላሽ የለም። ኬኔዲ አባተ ተጨማሪ አለው።
ለሰሜን ኢትዮጵያው ግጭት ሰላማዊ መፍትሄ ለማፈላለግ ከነሐሴ 30 2014 ዓ.ም ጀምሮ ለ11 ቀናት በኢትዮጵያና በቀጣናው ቆይታ ያደረጉት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ ልዑክ ማይክ ሃመር ለተመሳሳይ ጉዳይ በድጋሚ ኢትዮጵያ ገብተዋል። ልዩ ልዑኩ ዛሬ ጥቅምት 4 2015 ዓ.ም ከኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር አዲስ አበባ ላይ ተወያይተዋል። በውይይታቸውም ወቅት በሰሜን ኢትዮጵያ የተፈጠረው ግጭት በሰላም እንዲፈታ የኢትዮጵያ መንግስት ቁርጠኛ ነው ሲሉ አቶ ደመቀ መናገራቸውን የሚኒስቴር መስሪያ ቤታቸው አመልክቷል። ሃመር በበኩላቸው ዩናይትድ ስቴትስ በአፍሪካ ህብረት አደራዳሪነት ለሚካሄደው የሰላም ውይይት የምትሰጠውን ድጋፍ አጠናክራ ትቀጥላለች ስለማለታቸው የውጭ ጉዳይ ሚኒስቴር ገልጿል። በሰሜን ኢትዮጵያ ያለው ጦርነት በአስቸኳይ እንዲቆምና በአፍሪካ ህብረት የሚመራ የሰላም ድርድር እንዲጀመር ዩናይትድ ስቴትስ የጀመረችውን ጥረት ለማስቀጠል ከመስከረም 23 ጀምሮ ለ15 ቀናት ወደ ኬንያ፣ ደቡብ አፍሪካና ኢትዮጵያ ያቀኑት ማይክ ሃመር ወደ አዲስ አበባ ከመምጣታቸው በፊት ናይሮቢ ነበሩ። ሃመር በናይሮቢ ቆይታቸው በአፍሪካ ህብረት የሚመራውን የሽምግልና ሂደት በተመለከተ ከኬንያ መንግስት እንዲሁም ከሌሎች አህጉራዊና ዓለም አቀፍ አጋሮች ጋር መወያየታቸውን የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር መግለጹ ይታወሳል። ምንም እንኳን የተለያዩ ዲፕሎማሲያዊ ጥረቶች የቀጠሉ ቢሆኑም ነሐሴ 18 2014 ዓ.ም ዳግም ያገረሸው ጦርነት በአሁን ወቅት ተባብሶ ቀጥሏል ሲል ህወሓት አመልክቷል። የህወሓት ቃል አቀባይ አቶ ጌታቸው ረዳ ትናንት ጥቅምት 3 2015 ዓ.ም ለክልሉ መገናኛ ብዙሃን በሰጡት መግለጫ በራያ፣ በአዲርቃይ፣ በዛላምበሳ፣ በራማና በአዲያቦ አቅጣጫዎች ውጊያ እየተካሄደ ነው ብለዋል። በእነዚህ አቅጣጫዎች የኢትዮጵያና የኤርትራ ኃይሎች በቅንጅት ከፍተውብናል ያሉትን ውጊያ በጀግንነት እየተከላከልን ነው ሲሉም ተደምጠዋል። አቶ ጌታቸው ላቀረቡት ለዚህ ክስ ከኢትዮጵያ መንግስት በኩል እስካሁን የተሰጠ ምላሽ የለም። ጦርነቱ ዳግም ለማገርሸቱና ተስፋፍቶ ለመቀጠሉ ህወሓትን ተጠያቂ የሚያደርገው የኢትዮጵያ መንግስት በአሁኑ ጦርነት የኤርትራ ተሳትፎ ስለመኖሩም የገለጸው ነገር የለም። በአንጻሩ ኤርትራ በጦርነቱ እየተሳተፈች ነው ሲሉ በተደጋጋሚ የገለጹት ዩናይትድ ስቴትስ እና ሌሎች ዓለም አቀፍ አካላት ኤርትራ ጦሯን ከሰሜን ኢትዮጵያ ታስወጣ የሚል መልእክት ሲያስተላልፉ ቆይተዋል። የኤርትራ መንግስት ግን የሚቀርቡበትን ውንጀላዎች በተደጋጋሚ አስተባብሏል። ዳግም ካገረሸ ዛሬ 52ኛ ቀኑ ላይ የሚገኘውን የሰሜን ኢትዮጵያውን ጦርነት በተመለከተ በትዊተር ገጻቸው አስተያየት የሰጡት የቀድሞው የዩናይትድ ስቴትስ የአፍሪካ ጉዳዮች ረዳት ሚኒስትር ሄርማን ኮን ጦርነቱ በቀላሉ የሚቆም አይሆንም የሚል መልእክት አስተላልፈዋል። ህወሓትና ዋሽንግተን ያን ያህል ሊደናገሩ አይገባም ያሉት ኮን ህወሓት እንደ አንድ የፖለቲካ ድርጅት ህልውናው እስካላከተመ ድረስ ኤርትራና አዲስ አበባ ጦርነቱን አያቆሙም ሲሉም አክለዋል። ይሁን እንጂ ግጭቱን በሰላም ለመፍታት የአፍሪካ ህብረት ያቀረበውን የሰላም ውይይት ጥሪ የኢትዮጵያ መንግስትና ህወሓት መቀበላቸው ይታወቃል። ሆኖም በደቡብ አፍሪካ ባለፈው ሳምንት መጨረሻ ላይ ሊደረግ ታቅዶ የነበረው የሰላም ውይይቱ ላልተወሰነ ጊዜ ተራዝሟል። ይህ በእንዲህ እንዳለ የምታራምደውን የጥላቻ አቋም ቀጥላለች ያለቻትን አየርላንድን ኢትዮጵያ አስጠንቅቃለች። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ለአየርላንድ የውጭ ጉዳይና የመከላከያ ሚኒስትር ሳይመን ኮቭኒ በጻፉት ደብዳቤ አየርላንድ የኢትዮጵያን ሉዓላዊነትና የግዛት አንድነት ከሚጻረሩ ድርጊቶቿ እንድትታቀብ ሲሉ አሳስበዋል። ኢትዮጵያ በኢኮኖሚና በፖለቲካው መስኮች ላይ ለውጥ ለማምጣት የምታደርገውን ጥረት ከመደገፍ ይልቅ አየርላንድ የተመድ የጸጥታው ምክር ቤትና የአውሮፓ ህብረት አባልነቷን በመጠቀም ኢትዮጵያን ማጥቃቷን ቀጥላለች ያሉት አቶ ደመቀ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ እየፈጸመች ካለችው ጥቃትና የጥላቻ አቋም ልትታቀብ ይገባል ሲሉ በደብዳቤያቸው ዘርዝረዋል። የኢትዮጵያ መንግስት ከአየርላንድ ጋር ያለውን ግንኙነት ለማሻሻል ወስዷቸዋል ያሏቸው የተለያዩ እርምጃዎች የሀገራቱን ውጥረት ሊቀንሱ አልቻሉም ሲሉም ነው የገለጹት። በተቃራኒው አየርላንድ ህወሓትን በመደገፍ የጸጥታው ምክር ቤት አባልነቷን ተጠቅማ በኢትዮጵያ ላይ ጫና እንዲፈጠር ግፊት እያደረገች ነው ሲሉም ወንጅለዋል። የኢትዮጵያና የአውሮ የአውሮፓ ህብረት ግንኙነት እንዳይሻሻልም አየርላንድ እንቅፋት እየሆነች ነው ሲሉ የከሰሱት አቶ ደመቀ ኢትዮጵያን ለመጎብኘት ከአውሮፓ ህብረት የሚመጡ አካላት ከህብረቱ ጋር ያላችሁን ግንኙነት ማሻሻል ከፈለጋችሁ ከአየርላንድ ጋር ያላችሁን ክፍተት ጠግኑ የሚል ምክር ይሰጡናል ሲሉ በደብዳቤያቸው ላይ ማሳያ አቀረቡዋል። ኢትዮጵያ ከሀገሪቱ ጋር ያላትን ታሪካዊ ግንኙነት ለማደስ ፍላጎት አላት ያሉት አቶ ደመቀ አየርላንድ በኢትዮጵያ ልክ ለግንኙነቱ መሻሻል ፍላጎት እንዳላት ግን አናውቅም ሲሉ አክለዋል። የሁለትዮሽ ግንኙነታችንን ባለም አቀፍ ህግ መሰረት ውጤታማ በሆነ መንገድ ልንቀጥል ይገባል። ይህ ካልሆነ እንደመጨረሻ አማራጭ የዲፕሎማሲያዊ ግንኙነታችን አስፈላጊነትን የምናጤን ይሆናል ብለዋል። ለዚህ የኢትዮጵያ መንግስት ደብዳቤ እስካሁን ከአየርላንድ በኩል የተሰጠ ምላሽ ስለመኖሩ የታወቀ ነገር የለም። ከዚህ ቀደም በአየርላንድ የኢትዮጵያ አምባሳደር ሆነው ያገለገሉት የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴንም እንዲሁ አየርላንድ ባለፉት 2 አመታት ውስጥ ኢትዮጵያን ያለማቋረጥ እየጎዳች ትገኛለች ሲሉ በትዊተር ገጻቸው ባሰፈሩት አስተያየት ከሰዋል። የኢትዮጵያ መንግስት በተደጋጋሚ ያቀረበው ቅሬታ ውድቅ ተደርጎበታል ሰሚም አላገኘም ያሉት አምባሳደር ሬድዋን በመሆኑም በዚህ ሳምንት ለአየርላንድ መንግስት በይፋ የመጨረሻ ደብዳቤ ለመላክ ተገደናል ብለዋል። በሚያሳዝን ሁኔታ ግንኙነታችን አሁን የመጨረሻው ዝቅተኛ ደረጃ ላይ ነው ሲሉም አክለዋል። ከሰሜን ኢትዮጵያው ጦርነት ጋር በተያያዘ ከዚህ ቀደም የጸጥታው ምክር ቤት ካደረጋቸው የስብሰባ ጥሪዎች በአብዛኛዎቹ አየርላንድ እንዳለችበት ይታወቃል። የኢትዮጵያ መንግስት ለአየርላንድ በላከው ደብዳቤ ላይ ሀገሪቱ የጥላቻ እንቅስቃሴዋን ቀጥላለች ቢልም ለደብዳቤው ምክንያት የሆነውን የቅርብ ጊዜ ክስተት ግን አልጠቀሰም። ባለፈው አመት ህዳር ወር ላይ የኢትዮጵያ መንግስት 4 የአየርላንድ ዲፕሎማቶችን ከሀገር ማስወጣቱ ይታወሳል። እርምጃው ከጦርነቱ ጋር በተያያዘ በያዝነው አቋም ምክንያት የተወሰደ ነው ሲል በወቅቱ የአየርላንድ የውጭ ጉዳይ ሚኒስቴር መግለጹ የሚታወቅ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ወደ ተከታዩ ዘገባ ስናልፍ በቀጣይ ዙር የ12ኛ ክፍል መልቀቂያ ተፈታኞች ራሳቸውን ከአሉባልታ በማቀብ በፈተናቸው ላይ ብቻ ትኩረት ሊያደርጉ ይገባል ሲሉ የመጀመሪያ ዙር ተፈታኞች መልእክት አስተላልፈዋል። በባህር ዳር ከተማ አስተያየታቸውን ለአሜሪካ ድምጽ የሰጡ የመጀመሪያው ዙር ተፈታኞች በርካታ ተማሪዎች ፈተናውን ያቋረጡት በዋናነት ባልተረጋገጡ የአሉባልታ መረጃዎች ነው ብለዋል። በመጀመሪያው ዙር ከተፈተኑ የማህበራዊ ሳይንስ ተፈታኞች መካከል ከ12000 በላይ የሚሆኑት ፈተናውን ማቋረጣቸውን የትምህርት ሚኒስቴር መግለጹ ይታወቃል። የተፈጥሮ ሳይንስ ተማሪዎች ደግሞ ከጥቅምት 8 ጀምሮ ፈተናውን ላይ ይቀመጣሉ። አስቴር ምስጋናው ዝርዝሩን ይዛለች።
የ12ኛ ክፍል መልቀቂያ ፈተና ለማህበራዊ ሳይንስ ተማሪዎች የተሰጠው የመጀመሪያ ዙር ፈተና ከትላንት በስቲያ ተጠናቋል። በአገር አቀፍ ደረጃ የተሰጠው ይኸው የዩኒቨርሲቲ መግቢያ ፈተና በጥቂት አካባቢዎች ካጋጠሙ ችግሮች በቀር በሰላም ተጠናቋል ብሏል ትምህርት ሚኒስቴር። በአማራ ክልል በሚገኙ መቅደላ አምባ፣ ደብረ ማርቆስ፣ ደብረ ታቦር እና ባህር ዳር ዩኒቨርሲቲዎች ችግሮች ተከስተው እንደነበር የፈተናውን መጠናቀቅ አስመልክቶ ትምህርት ሚኒስቴር ባወጣው መግለጫ አስታውቋል። በተወሰኑ ዩኒቨርሲቲዎች ተማሪዎች አንፈተንም በሚል በመውጣታቸው 12787 ተማሪዎች እንዳልተፈተኑ አስታውቋል ትምህርት ሚኒስቴር። የአማራ ክልል ፖሊስ ኮሚሽን የማህበረሰብ አቀፍ ወንጀል መከላከል ተወካይ ኃላፊ ኮማንደር መንግስት ፋንታውን በመፈተኛ ጣቢያዎች ውስጥ ችግር የፈጠሩት ለፈተና ቀድመው ያልተዘጋጁ ተማሪዎች ናቸው ብለዋል።
በተለይ መቅደላ ዩኒቨርሲቲ መካነ ሰላም ካምፓስ፣ ደብረ ታቦር ዩኒቨርሲቲ፣ ደብረ ማርቆስ ዩኒቨርሲቲ እና ባህር ዳር ዩኒቨርሲቲ አካባቢዎች ላይ ውስን የጸጥታ ችግር ተከስቷል። ይህ የጸጥታ ችግር መንስኤው ምንድን ነው ሲባል በተለይ ተማሪዎች በራሳቸው ተማምነው በራሳቸው እንሰራለን ውጤት እናመጣለን ብለው ባለመግባታቸው የተከሰተ እንጂ እና አንዳንድ ተማሪዎች ደግሞ የተለያየ አመለካከት ችግር ያለባቸው ተማሪዎች ይዘው በመግባት ጥሩ ውጤት የሚያመጡት ተማሪዎችም ጭምር እንዲረበሹና ፈተና ጥለው እንዲወጡ ተደርጓል። ይህ በጥለው የወጡ ተማሪዎችም በአብዛኛው ከታች ክፍል ጀምሮ ከላይ ድረስ በራሳቸው ተማምነው ፈተናውን ባለመስራታቸው በተለያየ በስርቆት በኩር የመጡ የአመለካከት ችግር ያለባቸው ተማሪዎች ሌሎች ተማሪዎችም እንዳይፈተኑ ሁከት ፈጥረዋል።
ችግር ተፈጥሮበት ወደ ነበረው ወደ ባህር ዳር ዩኒቨርሲቲ ቴክኖሎጂ ግቢ በማምራት ፈተናቸውን ጨርሰው ወደ ቤታቸው ለመሄድ እየተዘጋጁ ካሉ ተማሪዎች ጋር ቆይታ አድርገን ነበር። ተፈታኞቹ እንደሚሉት የችግሩ መንስኤ ከፈተና በፊትም ሆነ በፈተና ወቅት የተሰራጩ ሐሰተኛ መረጃዎች ናቸው ብለዋል። ቅድስ እንደምትለው
አለመረጋጋቶች አሉባልታ አለ። ፈተኛ የማራ ክልል መምህር ሞቷል። ፈተና ተሰርቆ ወጣልም እየተባለ ነበር።
ተማሪ ማርታ ኃይሉ ደግሞ የነበረውን ድባብ እንዲህ ታብራራለች።
ፈተናው ወጥቷል። ስለዚህ እዚህ ነው ፈታኞችም እየጨቆኑን ያሉት በሚል የተነሳ አብዛኛው ተማሪ ለምን እኛ ላይ በደል ይደርስብናል በሚል አንፈተንም የሚለው ሐሳብ የመነጨ ከዚህ የተነሳ ነው። ምክንያቱም እኛ በግቢ ውስጥ የተለያዩ መረጃዎችን ነው የምንሰማው። ሌላ ክልል ላይ ተሰርቷል፣ ፈተና ወጥቷል፣ ተለቋል፣ ተማሪ ሞቷል፣ ዩኒቨርሲቲ ላይ ተማሪ ሞቷል፣ ደብረ ብርሃን ዩኒቨርሲቲ ተማሪ ሞቷል፣ ደብረ ታቦር ወጥተዋል፣ እዚህ ፔዳ ወጥተዋል። እያንዳንዱ ከላይ ከላይ ነው መረጃ የሚመጣ የነበረ እና ሰልፍ ተሰልፈው አንፈተንም ሁለቱን ሳብጀክት አስወጡን ሲሉም የነበረ ከዚህ የተነሳ ነው።
ተማሪ ባለው አስከብረውም ተመሳሳይ ሀሳብ ሰንዝሯል።
ከኛ ከተማሪው ስወስድልሽ ባሉ ባልታ ወሬዎች መታለል ነገር አለ ማለት ነገሮቹን ሳያጣሩ እኛ ስጋ ይዘን አልገባንም። ምንም ነገር መረጃ በሌለበት ሁኔታ እንደዚህ ነው የሚባሉ መረጃ በቶሎ ሳያጣሩ የመቀበል ሁኔታ ነበረበት።
የመጀመሪያ ዙር ተፈታኞች ሰኞ ለሚጀምሩት የተፈጥሮ ሳይንስ ተፈታኞች ያስተላለፉት መልእክት አለ። አንደኛ በራስ መተማመንን ማዳበር፣ ሁለተኛ ፍርሃትን ማስወገድ፣ ሶስተኛ በግቢ ውስጥ ለሚናፈሱ ወሬዎች ቦታ ለመስጠት ሲሉ መክረዋል።
ጠንካራ ቢሆን ጠንካራ እንትን አሉባልታ አይሰሙ፣ የመጡበትን ዓላማ ብቻ ቢያስቡ እያስባለ የፈጠሮ አሰጣጥ በጣም ከባድ ስለሆነ ቁጥጥሩ ራሳቸውን አዘጋጅተው በራሳቸው ለመስራት
ወደፊት ለሚመጣው የስነ በትምህርታቸው ባነበቡበት እንዲሁም በተማሩበት ምንም ነገር ወሬው ሳያግዳቸው አሁን ላይ ከረንትሊ ላይ አሁን የሰላም ምንም ነገር የለም ገብተው እንዲፈተኑ ነው። ሌላ አሁንም እኛም ላይ የምንፈተነው ወደፊትም የሚፈተኑት ኩረያ ለማንም አይጠቅምም፣ የራሱን ይስራ።
በዘንድሮ የ12ኛ ክፍል ብሔራዊ መልቀቂያ ፈተና በመጀመሪያው ዙር በ130 መፈተኛ ጣቢያዎች ከ500,000 በላይ ተማሪዎች መፈተናቸውን ትምህርት ሚኒስቴር አስታውቋል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።
በቀጣይ ወደ ሶማሌ ክልል ስናልፍ ደግሞ በሶማሌ ክልል ለአራተኛ ተከታታይ ጊዜ ድርቁ ሊቀጥል እንደሚችል የብሔራዊ የሜትሮሎጂ ኢንስቲትዩት አስታውቋል። የክረምት ዝናብ ተጠቃሚ የሆኑ የተወሰኑ ዞኖች በከፊል ዝናብ ማግኘታቸው የተገለጸ ሲሆን ከጥቅምት ጀምሮ የበጋ ዝናብ የሚጠብቁት ቀሪዎቹ የክልሉ ዞኖች ግን በላኒኛ ክስተት የተነሳ የሚጠበቀውን ዝናብ ላያገኙ ይችላል ሲል የብሔራዊ ሜትሮሎጂ ኢንስቲትዩት አስታውቋል። በሶማሌ ክልል በራሱ አቅምና በረድኤት ድርጅቶች አማካኝነት ለድርቅ ተጎጂዎች ድጋፍ ሳያጓድል እንዲቀጥል እንደሚሰራና በድርቁ ሀብት ንብረታቸውን ያጡትን መልሶ ለማቋቋም ጥረት እንደሚያደርግም አስታውቋል። አዲስ ቸኮል ተጨማሪ አለው።
በሶማሌ ክልል የክረምት ዝናብ ተጠቃሚ በሆኑ ሰሜናዊ ዞኖች መደበኛና ከመደበኛ በታች ዝናብ ሲመዘገብ፣ በቀሪዎቹ ደቡባዊ ዞኖች ግን የዝናብ እጥረቱ ሊቀጥል እንደሚችል ተገልጿል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ አቶ ፍርሃን ጅብሪል ለአሜሪካ ድምፅ እንዳስታወቁት የክረምት ወይም መኸር ዝናብ ተጠቃሚ ከሆኑ ዞኖች መካከል አምስቱ ያገኙ ዝናብ ከሚጠበቀው በታች ነበር ብለዋል።
ሁሉ ወቅት የወቅቱ ዝናብ ወይም የመኸር ዝናብ ወቅት በሚፈለገው ደረጃ እየዘነበ እንዳልሆነ በተለይ በአንዳንድ አካባቢዎች በሀገራችንም እንዲሁም በሌሎች ምስራቅ አፍሪካ እንዳሉና የዓለም አቀፉ ሜትሮሎጂ እንዲሁም የሀገራችን ሜትሮሎጂ ናሽናል ሜትሮሎጂ ኤጀንሲ የሚለውም ይገልጻሉ። እንደ ሶማሌ ክልል የወቅቱ ዝናብ በተለይ የመኸር ወቅት ዝናብ በሚፈለገው ደረጃ እየዘነበ አይደለም። ነገር ግን ካሉን 11 ዞኖች ውስጥ የተወሰኑ ዞኖች እንደ ኤረር፣ ሊባን፣ ጀረር፣ ፋፈን እና ዶሎ ዞኖች የሚገኙ አካባቢዎች የተወሰነ በብዛትም ሳይ ማለት አንችልም የተወሰኑ ዝናብ እየዘነበ ይገኛል። ይህ ደግሞ በቂ ነው ለማለት አንችልም። በሚፈልገው ደረጃ ወይም ዝናቡ መዝነብ ባለበት ሁኔታ እየሆነ አይደለም።
የእነኚህ ዞኖች ነዋሪዎች ወደ ቀድሞ አኗኗራቸው እስከሚመለሱ ድረስ የመንግስት ድጋፍ ቀጣይነት እንደሚኖረው አቶ ፍርሃን አስታውቀዋል።
እንደ ክልል እኛ የዚህ የምህር ወቅት ዝናብ በሚፈለገው ደረጃ ሁኔታ ካልዘነበ ምን መሆን አለበት የሚለውን በካቢኔ ደረጃም ክልሉ መንግስት የተለያዩ ቅድመ ዝግጅቶችን አድርጓል። ይደረጉ የነበሩት ድጋፎች እንደ ውሃ፣ ራሽን እንዲሁም የተለያዩ አልሚ ምግቦች በነበሩበት ማስቀጠል ነው። ፋይናንስ ኬት ይገኛል ለሚለው የክልሉ መንግስት በአቅሙ የሚችለውን ያደርጋል። ከዛ ባሻገር ደግሞ ግብረሰናይ ድርጅቶች በተለይ ወደ ክልላችን የሚመላለሱና የሚመጡ ግብረሰናይ ድርጅቶች አሉ። ከነሱ ጋር በመተባበር የነበሩትን እርዳታዎችን ማስቀጠል ነው። እንስሳቶቻቸው ድጋሚ የነበረው እንስሳት እንዳይጎዳ የመኖና ውሃ የማዳረስ ነገሮችን ይሰራል። ከዛ ውጪ ከፌዴራል ሚኒስቴር ጋር በመተባበር ደግሞ በክልሉ የተከሰተው ድርቅ ግዝፈቱ ከባድ በመሆኑ ምን አይነት ድጋፎች መሰጠት አለባቸው በሚለው ደግሞ ከፌዴራል መንግስት ጋር በትብብር እየተሰራ ይገኛል።
በሌላ በኩል የሴቲ ዞን እስከ ቀጣዩ ዝናብ ወቅት ድረስ ሊያደርስ የሚችል ዝናብ ማግኘቱ ተመልክቷል። በኢትዮጵያ ብሔራዊ ሜትሮሎጂ ኢንስቲትዩት የሶማሌ ክልልና አካባቢው የሜትሮሎጂ ትንበያና ቅድመ ማስጠንቀቂያ ዴስክ ሰብሳቢ አቶ አሸናፊ ሙልነህ አቶ ፈራን የሰጡትን ቃል አጠናክረዋል። በሌላ በኩል በሶማሌ ክልል ዴርና ጉ ተብለው በሚጠሩት የበጋ ዝናብ ወቅቶች ዝናብ የሚያገኙ ደቡባዊ የሶማሌ ክልል አካባቢዎች በሚጠበቀው ልክ ዝናብ ላያገኙ እንደሚችሉ ባለሙያው ይናገራሉ።
ደቡቡ የሶማሌ ክልል ግን በጋን እንደ ሁለተኛ የዝናብ ወቅታቸው ከመሆኑ ጋር ተያይዞ በጋው ላይ አሁንም በጋው የበጋ ዝናብ ሰጪ በሆኑት የህንድ ውቅያኖስ እና ትሮፒካል ኢኳቶሪያል ፓስፊክ መካከለኛ ኢኳቶሪያል የፓስፊክ ውቅያኖስ ምቹ አይነት አዝማሚያ የማይኖረው ነው የሚመስለው። ከዚህ ጋር ተያይዞ ላኒና የሚባለው ከመደበኛ በላይ የሆነ ቀዝቃዛ ይዘቱ የዝናብ እጥረቱን አሁንም እንዲያየል እንደ ምክንያትነት የሚጠቀስ ነው። እንዲሁም ደግሞ ኔጌቲቭ አዮዲ የሚባለው ክስተት አሁንም የሚቀጥል ይሆናል። በተለይ በህንድ ውቅያኖስ ያለው የሚገባው እርጥበትና ዝናብ መስጠት የሚችለው አቅም የሚዳከም ነው የሚመስለው። ከዚህ ጋር ተያይዞ ያው በጋው በደቡብና ደቡብ ምስራቁ የሀገሪቱ ክፍል የተዳከመ አዝማሚያ በአብዛኛው ከመደበኛ በታች አካባቢው ማግኘት ካለበት በታች የማግኘት እድሉ በፐርሰንት ሲሰላ ከፍተኛ ይመስላል።
የሶማሌ ክልል ለአራተኛ ተከታታይ ጊዜ የደረሰውና ባለፉት 40 ዓመታት ከታዩት ሁሉ የከፋ ነው የተባለው ድርቅ ከአንድ ሚሊዮን በላይ የቁም እንስሳትን እርቂት ሲያስከትል ቁጥራቸው 3.5 ሚሊዮን የሚደርሱ የክልሉ ነዋሪዎችን ደግሞ እርዳታ ጠባቂ ማድረጉን ክልሉ አስታውቆ ነበር። ዋነኛ ገቢያቸውን በእንስሳት ላይ ያደረጉ አርብቶ አደሮችን መልሶ ለማቋቋምም ክልሉ የአጭርና የረጅም ጊዜ ስራዎችን ተግባራዊ ያደርጋል ሲሉ አቶ ፍርሃን ጅብሪል አስታውቀዋል። በአንድ በኩል ለድርቁ ተጎጆች የሚሰጠውን ድጋፍ ማጠናከር ሲሆን፣ በሌላ በኩል ደግሞ የድርቁ ተጠቂዎች ራሳቸውን መልሶ ማቋቋም የሚችልባቸውን ፕሮጀክቶች በመቅረጽ የስራ እድል ለመፍጠር ጥረት ይደረጋል ነው ያሉት። ከዚህ በተጨማሪ በክልሉ እየተተገበረ ያለው ግብርና ስራም የክልሉ ነዋሪዎች ራሳቸው እንዲችሉ በማድረግ ረገድ ትልቅ አስተዋጽኦ ይኖረዋል ብለዋል።
ገቢ ማስገኛ ስራዎች መሰማራት የሚችሉ አነስተኛ የሆነ የገቢ ማስገኛ ስራዎች ይሰራላቸዋል በስራ ፈጠራ ምክንያት። ከዛ ውጪ ደግሞ እንስሳቶቻቸው ወደ አካባቢያቸው ተመልሰው በቂ የሆነ ኑሮ የነበራቸው ኑሮ ለመቀጠል እንስሳቶች ተገዝተውላቸው መቀጠል የሚችሉት ደግሞ እነሱ በነዚህ አይነት መልኩ ይቀጥላሉ። አብዛኛው ነገር ግን ከሆነ ቦታ ዜጎች ተፈናቅለው ወደ ሆነ ቦታ ሲመጡ እዛ አካባቢ ሊቀሩ የሚችሉ በተለይ እንደ ወጣት በሆኑ ሰዎች እነሱም ላይ ነው ወደ አነስተኛ የሆነ የገቢ ማስገኛ ስራዎች ላይ የምናሳተፈው ወይንም የሚሳተፉት። ከዛ ባሻገር አሁን አብዛኛው ጊዜ ወደ የቦታቸው ተመልሰው ግን እዛ አካባቢ ላይ ምን መስራት እንዳለባቸው በጥናት በማረጋገጥ በተለይ እነዚህ ባለሙያዎችን በመላክ በሚቋቋሙበት ሁኔታ በጥናት ተመርኩዞ የሚቋቋሙ ይሆናል። ከዛ ውጪ እንደ ክልል የተሰራው ነገር በሶማሌኛው ደለግ የተሪየል የሚባል በምርትና ምርታማነት ላይ የሚሰራ ትልቅ ስራዎች እየተሰሩ ነው። በተለይ በግብርና
የሶማሌ ክልል በዘንድሮ የስንዴ እርሻ 28 ሚሊዮን ኩንታል ለማግኘት ማቀዱን የአሜሪካ ድምጽ ዘግቦ ነበር። ዓለም አቀፉ የሜትሮሎጂ ተቋማትም በአፍሪካ ቀንድ የተከሰተው የዝናብ እጥረትና ድርቅ ቀጣይነት ሊኖረው እንደሚችል እያስታወቁ ናቸው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ እንደ አውሮፓውያን አቆጣጠር ጥር 6 ቀን 2021 ዓመተ ምህረት በአሜሪካ ምክር ቤት ላይ የተፈጸመውን ጥቃት የሚመረምረው ኮሚቴ የቀድሞ ፕሬዝዳንት ዶናልድ ትራምፕን ቃላቸውን እንዲሰጡ ለመጥራት ትላንት ሐሙስ በሙሉ ድምጽ ወስኗል። ውሳኔው ትራምፕ ያለፈውን ፕሬዝዳንታዊ ምርጫ ውጤት በኃይል ለመቀልበስ በተደረገው ሙከራ የተጫወቱትን ሚና በተመለከተ ለምስክርነት እንዲቀርቡ ሕግ ያስገድዳል ማለት ነው። የአሜሪካ ድምጿ የምክር ቤት ዘጋቢ ካትሪን ጂፕሰን የኮሚቴውን ውሎ በተመለከተ የላከችውን ዘገባ እንግድ ወልድ ያቀርበዋል።
የቀድሞ ፕሬዝዳንት ዶናልድ ትራምፕ ያለፈውን የአሜሪካ ምርጫ ውጤት በኃይል ለመቀልበስ የተጫወቱትን ሚና በተመለከተ ቀርበው ምስክርነታቸውን እንዲሰጡ በአሜሪካ የሕግ አውጪው አካል ታዘዋል። ሪፐብሊካኗ ሊዝ ቼኒ የኮሚቴው አባል ናቸው።
The central cause of January 6th was one man.
የጥር ስድስቱ ክስተት ዋና ምክንያት አንድ ግለሰብ ነው። በርካታ ተከታይ ያላቸው ዶናልድ ትራምፕ የሆነው ነገር ካለሳቸው ባልተፈጸመ ነበር። እንደ ግለሰብና እንዲሁም በብዙ መልኩ ድርጊት ውስጥ ተሳታፊ ናቸው።
ተደጋግሞ የታየ ክስተት ባይሆንም ብዙ ፕሬዝዳንቶች በአሜሪካ ምክር ቤት ለምስክርነት ተጠርተው ያውቃሉ። ሕግ አውጪዎች እንደሚሉት የጥቃቱ አስከፊነት ትራምፕን በኃላፊነት እንዲጠየቁ አድርጓቸዋል። ዲሞክራቱ ቤኒ ታምፕሰን የኮሚቴው ሊቀመንበር ናቸው።
He's required to answer to those millions of Americans who votes he wanted to throw out.
በማጭበርበር ስልጣን ላይ ለመቆየት ባደረገው ጥረት ድምጻቸውን አውጥቶ ሊወረውርባቸው ለነበሩ በሚሊዮኖች የሚቆጠሩ አሜሪካውያን መልስ መስጠት አለበት። በሕግ ተጠያቂነትን ለማስፈል ለሚደረገው ማንኛውም ሂደት መልስ መሰጠት አለበት። ይሄ ኮሚቴ በጥር 6ቱ ጥቃት የተሳተፈ ማንኛውንም አሜሪካዊ ሙሉ በሙሉ ተጠያቂ ያደርጋል።
ትራምፕ ኮሚቴውን ኢፍትሃዊና በዲሞክራቶች እንዲሁም ሁለት እርሳቸውን በከሰሱ የሪፐብሊካን አባላት የተሞላ ነው በማለት ኮሚቴውን ይነቅፋሉ። በምርመራው ሂደት በእርሳቸው ላይ ቀረበው ማስረጃ የመጣው ግን ከቀድሞ አስተዳደራቸው አባላትና ከፓርቲያቸው ሰዎች ነው። ዲሞክራቱ የምክር ቤት አባል ቤኒ ታምፕሰን
All this evidence come almost entirely from Republicans.
የሁሉ ማስረጃ ሙሉ በሙሉ በሚባል ደረጃ የመጣው ከሪፐብሊካን ፓርቲ ነው። የቀረቡት ማስረጃዎች ከዲሞክራቶች ወይንም ከትራምፕ ተቃዋሚዎች የመጡ አይደሉም።
የመጨረሻው ለህዝብ ክፍት የሆነ የምስክርነት መስሚያ ቀን ሊሆን ይችላል በተባለው የትናንትናው ውሎ ከዚህ በፊት ያልታየና የትራምፕ ደጋፊዎች ምክር ቤቱን በወረሩበት ጊዜ የምክር ቤቱ የበላይ አመራሮች ወደ አንድ ያልታወቀ ቦታ ሲወሰዱ የሚያሳይ ቪዲዮ ቀርቧል። በተንቀሳቃሽ ምስሉ የምክር ቤቱ አፈ ጉባኤ ናንሲ ፔሎሲ እና አብላጫ መቀመጫ የያዘው የዲሞክራቲክ ፓርቲ መሪ ቸክ ሹመር ለሀገሪቱ የጸጥታ ባለሥልጣናት የድረሱልን ጥሪ በስልክ ሲያቀርቡ ይስተዋላል። የፕሬዝዳንታዊ ልዩ ጥበቃ ኃይል ሲክሬት ሰርቪስም ስለተጋረጠው ስጋት ጥቃቱ ከመፈጸሙ ቀደም ብሎ ያውቅ እንደነበርም ተገልጧል። ኮሚቴው የወንጀል ክስ የማቅረብ ሥልጣን የለውም፣ ነገር ግን የምርመራውን ግኝቶች ለሀገሪቱ የፍትህ ሚኒስቴር መላክ ይችላል። ሊዝ ቼኒ ያስረዳሉ።
We have sufficient information to consider criminal referrals.
በበርካታ ግለሰቦች ላይ የወንጀል ክስ እንዲሰማ ሐሳብ ለማቅረብ በቂ ማስረጃዎች አሉን።
ኮሚቴው በምርመራ የደረሰበትን ውጤት በመጪዎች ወራት ያቀርባል ተብሎ ይጠበቃል። ትራምፕ መጥሪያውን ያከብራሉ ተብሎ አይጠበቅም። ይህ ደግሞ የአሜሪካ ምክር ቤትን በመዳፈር ሊያስጠይቃቸው ይችላል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ጠቅላይ ፍርድ ቤት የቀድሞው ፕሬዝደንት ዶናልድ ትራምፕ በፍሎሪዳ ቤታቸው የተያዙትን የመንግሥት ምስጢራዊ ሰነዶች በተመለከተ በገለልተኛ ተቆጣጣሪ እንዲታይላቸው ያቀረቡትን ጥያቄ ትናንት ሐሙስ ውድቅ አድርጓል። ዘጠኙም ዳኞች ለዚህ ውሳኔ በይፋ ያቀረቡት ተቃውሞ እንዳልነበርም ታውቋል።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት መሰናዷችንን ነው። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ ከመሻገራችን በፊት በፕሮግራማችን ላይ አስተያየታችሁን ለማጋራት በምን ታገኙናላችሁ? ተከታዩ ማስታወቂያ ሰምተን እንመለስ።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
ተከታዩ መሰናዷችን ደግሞ በዚህ ሳምንት እየተከበረ ያለውን የአእምሮ ጤና ቀን የሚዘክር ይሆናል። ዓለም አቀፉ የአእምሮ ጤና ቀን ሰኞ ዕለት ታስቦ ውሏል። በተለይ ደግሞ የተፈጥሮ ወይም ሰው ሰራሽ አደጋን ተከትሎ የሚመጣ ድህረ አደጋ ሰቀቀን ወይም ትኩረት እያገኘ እንዳልሆነ የዘርፉ የጤና ባለሙያዎች ይገልጻሉ። አብዛኛው ማህበረሰብም የአእምሮ ህመምን ከእርኩሳን መናፍስት ጋር በማገናኘት ወደ ሕክምና ተቋማት ከመሄድ ይልቅ ባህላዊ መንገድን ይመርጣሉ። ዘጋቢያችን አስቴር ምስጋናው በባህር ዳር ፈለገ ህይወት አጠቃላይ ሆስፒታል የአእምሮ ህመም ሐኪም የሆኑት ዶክተር ማቴዎስ ወሰኔንና አንዲት የአእምሮ ህመም ታካሚን አነጋግራ ተከታዩን ዘገባ አዘጋጅታለች።
ወርቅነሽ እውነቱ ትባላለች። ከአንድ ዓመት ከስድስት ወር በፊት በባህር ዳር ከተማ በግንባታ ስራ ተቀጥራ ትሰራ እንደነበር ትናገራለች። ወርቅነሽ አንድ ቀን አብረዋት ይሰሩ ከነበሩ ሁለት ባልደረቦች ጋር ትቀያየማለች። ውሎ እያደር ለእነርሱ ያላት ጥላቻ እያየለ እንደመጣ አስረድተኛለች። ከዛም የእርሷ የቅርብ ጓደኞች ከእነዚህ ሰዎች ጋር መጣላት እኮ መጥፎ ነው፣ ሊጎዱሽ ይችላሉ ብለው ከነገሯት በኋላ የስሜት መለዋወጥ እንደደረሰባት ትናገራለች።
ሰራተኞች ምናምን እነሱ እኮ ክፉ ናቸው፣ ከተጣሉሽ ያንን ነገር ያደርጉብሻል፣ ቀጥታ ወደ እነሱ እንትን ነገር እንድትገቢ ያደርጉሻል ምናምን ሲሉኝ በቃ ያኔ ባከታተለኝ ሰዓት እንደገና እየጨመረ ፍርሃት እንትን እየጨመረብኝ ሲሄድ ወደ አይምሮ ጭንቀት ነገር ተቀየረብኝ እና ታዛያቸው ልጅ ጓደኛ የሆነችው ደግሞ ቤቴን የምታሳያቸውና የሚጎዱ ይመስለኛል፣ የአጎቴን ቤት ሁላ ዘመዶች የምታስጎዳቸው ይመስለኛል። ፋዘር ደግሞ እንደሚመጣ ስደውል ሰምታኛ ላይ አብራይን ያደረች ስላመመኝ ከዛ እሱ ሁላ እንደሚመጣ ትናገርና ምንገድ የምታስጎዱ ይመስለኛል። ከዛ በቃ አባቴ አባቴ ማለት ጀምሮ ቀይ ማልቀስ ባህሪ ያለ፣ ልብስ የመቅደድ ባህሪ ያለ፣ ሰው የመሳደብ ባህሪ ያለ፣ እንደዚህ እንጀራ ሲሰጥ ሲል እንደዚህ አስደሽቼ እናቴ እንደዚህ ሽሮ አስረግቻ ታውቃለሁ። በቃ ፋዚሬን አልወድም፣ ማንኛውም ሰው አልወድም፣ ከሳድባለሁ ምናምን። ከዛ ውሃ እንደዚህ ጸበል ልጠመቅ ባህርም ገብቼ አውቃለሁ፣ መንጥቄ ሰው በቃ ብዙ ነገር ማደርገው ነበር።
ወርቅነሽ ቤተሰቦቿ ከህመሟ ይፈውሳታል ብለው ያሰቡት ባህላዊ ሕክምና በመሆኑ በጊዜው ወደ ዘመናዊ ሕክምና ተቋም የወሰዳት አልነበረም።
ጸበል ሲያስገባኝ ያው ዝም ብሎ አሁንም ትክክለኛ ጸበል አይደለም ቡዳም ወስደው ነበር፣ ቡዳም አይደለም ተባሉ። ከዛ ደግሞ ባህላዊ ሕክምና ነገር ምስል ያበሻ ነገር የሚያውቁ ከዛ ወሰዱኝ።
ከብዙ ውጣ ውረድና ድካም በኋላ የጤናዋ መታወክ እያየለ ሲመጣ የመጨረሻ መፍትሄ ይሆናል በሚል ነበር ወርቅነሽ ወደ ህክምና ተቋም የተወሰደችው። ይህ የመጨረሻ ሙከራ መፍትሄ ሆኖ እንዳገኘችው ወርቅነሽ ትናገራለች።
አሪፍ ነው። በየሰዓቱ አሁን ወንድ ዶክተር አናግሮኝ ከሆነ ሴት ደግሞ ዶክተር ያናግረኛል። አሁንም ሌላ ወንድ ዶክተር ያናግረኛል። አሁንም ሌላ ሴት በጣም እየተቀያየሩ እኔን ሀይሮ ነፃ እንዲሆን ያደርጉኝ ነበር። በጣም ነው የሚከታተሉ። በጣም አሪፍ ናቸው። በራሴ ጊዜ ማቋረጤ ነው ወደዚህ የመጣሁት።
በባህር ዳር ከተማ በሚገኘው ፈለገ ህይወት ሪፈራል ሆስፒታል የአእምሮ ህመም ሐኪም የሆኑት ዶክተር ማቴዎስ ማሰነ ተፈጥሯዊ አሊያም ሰው ሰራሽ ክስተትን ወይም አደጋን ተከትሎ የሚመጣን የአእምሮ ህመም ወይም በእንግሊዝኛ ፖስት ትሮማቲክ ስትረስ ዲስኦርደር በመባል የሚታወቀውን ህመም እንዲህ ያብራሩታል።
ጦርነት፣ ተፈጥሮ አደጋዎች፣ ሰው ሰራሽ አደጋዎች፣ መፈናቀል፣ ድርቅ፣ እነዚህ አይነት ጫናዎች ሲደራረቡ የአእምሮ ጤና መታወክ እንደሌላው ሳይሆን ከፍ ይላል። ከሞላ ጎደል ራስን የቻለ ቶፒክም ነው። ከትራውማ ወይም ከዚህ ከጦርነቶች ጋር ከችግሮች ጋር የተያያዘ የሚመጣ ራስን የቻለ አለና እና እንደየህመሙ ይለያያል። ግን በጠቅለል ስናደርገው ስሜት ላይም ለውጥ ይመጣል። ኢሞሽናል የምንለው ባህሪ ላይ ለውጥ ይመጣል። ቢሄቨር አለ የምንለው በተለምዶ ከምናውቀው በተፈጥሮ ሰው ይሆን ከምናውቃት ባህሪ የተለየ ሊመጣ ይችላል፣ ሊታይ ይችላል። ሰውን ሊጠራጠሩ ይችላሉ። ሊጎዳኝ ነው፣ ሊያጠፋኝ ነው ብሎ ሊፈሩ ይችላሉ። የፍርሃት ስሜት ሊኖር ይችላል። የስሜት ልዩነት፣ የባህሪ መለወጥ ከዛ ጋር ተያይዞ ተግባር ላይም ልዩነት ይኖራል። አክሽን የምንለው የሚሰሩት ነገር ላይም ድሮ በተለምዶ ከሚሰሩት የተለየ ነገር፣ የተቀየረ ነገር፣ ትክክል ያልሆነ ነገር፣ አግባብ ያልሆነ ነገር ማድረግ ማሰብ።
በኢትዮጵያ በተፈጥሯዊ አሊያም ሰው ሰራሽ ክስተትን ወይም አደጋን ተከትሎ በሚመጣ የአእምሮ ህመም ወይም ፖስት ትራውማቲክ ስትረስ ዲስኦርደር የሚታመሙ ሰዎችን ማህበረሰቡ አብዛኛውን ጊዜ እርኩስ መንፈስ ነው ያገኛቸው ብሎ በማመን ታማሚውን ወደ ሕክምና ተቋማት የመውሰድ ልምዱ ዝቅተኛ መሆኑን ዶክተር ማቴዎስ ይናገራሉ።
ሕክምና አያስፈልግም፣ መንፈስ ነው፣ በመንፈሳዊ መንገድ በምናምን ብቻ ይሁን እየተባለ ብዙ ሰው ታስሮ አንድ ዓመት ሁለት ዓመት አስር ዓመት በጣም እየተሰቃየ ህመሙ እያመመው እየተቸገረ ወደ ጤናው ሳይመለስ ብዙ ዘመን ስለሚንገላታ ነው እንጂ ችግር ያለው እየታከሙ ጎን ለጎን ሐኪምን እያማከሩ መድኃኒታቸውን እየወሰዱ የእግር ሕክምናውን እየቀጠሉ በተጓዳኝ ደግሞ መንፈሳዊ አገልግሎቶችን ጎን ለጎን ማስኬድ ባለሙያው ጋር እየተመካከሩ እንደዛ ካደረጉ ለጤናቸው ሞር ጠቃሚ ነገር ይገኛል ብለን እናምናለን።
ወርቅነሽም ለህብረተሰቡ መልእክት አለኝ ትላለች።
አሁን ከራሴ ካየሁትና ከራሴ ከተረዱት አንጻር ተሮብሎ ወደ ሕክምና እንደሄዱ ነው የምመክረው። አሁን እኔ ባለኝ አቅም ያን ያክል እንኳን ለሰው ለማስረዳትን ችሎታ ባይኖረኝም በቃ ባለኝ አቅም ሰው ቶሎ ብሎ ወደ ሕክምና እንደሄድ ከዛም በኋላ በተረፈ የሕክምናን ውጤት አይቶ ባይሆንም እንኳን ወይ ሕክምናውን ውጤት ካየ በኋላ ወደ ጸበል ነው ወደ ሌላ ነገር ቢሄድ ይመረጣል ብዬ ነው የማስበው። ሕክምና በጣም ለኛ ቆንጆ ነው።
ዶክተር ማቴዎስ በኢትዮጵያ ከግጭቶች ጋር በተያያዘ የአእምሮ ህመም ጤና ተጠቂዎች ቁጥር እየጨመረ መምጣቱን በዕለት ከዕለት ምልከታቸው ማስተዋላቸውን ተናግረዋል። የአማራ ክልል ጤና ቢሮ ከሰሜን ኢትዮጵያው ጦርነት ጋር ተያይዞ በቅርቡ አስጠናውት ባለው ጥናት 4000 የሚሆኑ ሰዎች ከጦርነቱ በኋላ ለአእምሮ ጤና ህመም መዳረጋቸውን ገልጿል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር።
የሰኞ ምሽት መሰናዷችን እንደቀጠለ ነው። በሊባኖስ በሚገኙ በሰዎች ቤት ውስጥ በሰራተኝነት የሚያገለግሉ ሴቶች ላይ ይፈጸማል የተባለን ጾታዊ ጥቃትና ትንኮሳን በተመለከተ የአንድ ጥናት ከሰሞኑ ይፋ ተደርጓል። 10 ወራትን የፈጀው ጥናት በሀገሪቱ የህግ ከለላ ያጡ ሰራተኞች እየደረሰባቸውን ያለውን ጾታዊ ጥቃትና ትንኮሳን የተመለከተ አደጋና ለመፍትሄነት መተግበር ያለባቸውን እርምጃዎች አመላክቷል። ስለዚህ ጥናት የበለጠ ለማወቅ ጥናቱን ከሊባኖስ ከአሜሪካ ዩኒቨርሲቲ ጋር በትብብር ያደረገው እኛ ለእኛ የተባለው የስደት ማህበር ዋና ስራ አስኪያጅ ባንቺ ይመርን ሀብታሙ ስዩም አነጋግሯቸዋል። ሀብታሙ ስዩም ጥናቱ በምን ሁኔታ እንደተከናወነ ጠይቋል።
ጥናቱ የተሰራው በእኛ ነው። ተቋማችን ውስጥ ኢትዮጵያዊ ብቻ ሳይሆኑ የተለያየ ሀገር ዜጋ የሆኑ ስታፎች አሉ። ይሄ ጥናት ሲሰራ ያደረግነው ምንድን ነው? የእኛን ስታፍ ብቻ ሳይሆን በሊባኖስ ሀገር ውስጥ የሚገኙ የተለያየ ኮሚኒቲ ግሩፕ የሚያስተዳድሩ የኮሚኒቲ ግሩፕ አባላቶችን፣ አመራሮችን እንደ የፊሊፒን፣ ሴራሊዮን የተለያዩ የኮሚኒቲ አባላትን ጭምር ናቸው የተካፈሉበት ባለ ነው። እንደ የቶጎሊስ፣ ጋና የተለያዩ ሀገር ዜጎችን ያካተተ እንዲሁም ኢትዮጵያኖች ያሉበት ማለት ነው። ያው እንግዲህ ጥናቱ የተሰራው በማህበራችን ነው። በማይሰራ በምን መልኩ ይሰራ በሚል በሊባኔስ አሜሪካ ዩኒቨርሲቲ ውስጥ በምታስተምር ዶክተር ጃዚም የምትባል ሴትዮዋን የቅጥር ሁኔታ ያው አካሄዶ ያው ሪሰርቹ መጨረሻ ላይ የተጻፈው በሷ ነው። ሪሰርቹ ፎርም የተደረገው ደግሞ በማህበራችን እና ያው በሰው ቤት ሰራተኞች እንዲሁም ደግሞ ከሰው ቤት ሰራተኞች በተወለዱ ልጆቻቸው አማካኝነት ነው ማለት ነው።
እንግዲህ ለዚህ ጥናት በሰው ቤት ተቀጥሮ የሚሰሩ ሰራተኞችን እንዳነጋገራችሁ ከእነሱ ያገኛችሁትን መረጃ ግብዓት በማድረግም ጥናቱን ይፋ እንዳደረጋችሁ ተገልጿል። ጾታዊ ትንኮሳን በተመለከተ በእነዚህ ወጣቶች ላይ እየደረሰ ያለው ጉዳት አድማስ ምን ያክል የከፋ ነው? ስለ ጥናታችሁ ግኝት በተወሰነ ደረጃ ጋሪ ነው።
በጥናቱ ላይ ብዙ ነገሮችን ግኝት ያደረግናቸውም ነገሮች አሉ። ለምሳሌ ከ913 ሰዎች ኢንተርቪው ካደረግንበት አብዛኛው እንግዲህ ኢትዮጵያኖች ናቸው። ግማሹ በሰቤት ስራ ላይ የሚገኝ፣ ግማሹ ደግሞ የተለያየ በደል ጭቆና ደርሶበት ጾታ ጥቃት የጸታ ትንኮሳ ደርሶበት ያው እደጅ ያለ መኖሪያ ፍቃድ የሚኖሩ ሲሆኑ ማለት ነው። እንዲሁም ደግሞ ያው ከዛ ውስጥ ከ913 ውስጥ ወደ 513 ወይንም ደግሞ 68% የሚሆኑት የጾታዊ ጥቃት የደረሰባቸው ሲሆኑ 107 አካባቢ ደግሞ የሚሆኑት ያው የጾታዊ ጥቃት ቢደርስባቸውም እንደ ባህላችን በእምነት በተለያየ ምክንያት ደርሶብኛል ግን መናገር አልፈልግም ደርሶብኛል ያው ምኑን አወራዋለሁ በቃ በእንዲህ አይነት መልኩ መናገር ያልቻሉ ልጆች ናቸው ማለት ነው። የተቀሩት ደግሞ እንግዲህ ያው ጾታዊ ጥቃት አልደረሰብንም ያሉ ናቸው። ትልቅ የሆነ ቁጥር ነው። ከ913 ሰው እንግዲህ 68% ጾታዊ ጥቃት ደረሰበት ማለት እንግዲህ ያው ግምቱን አንተው ራሱ እንትን ትለዋለህ ማለት ነው። ሌላው ደግሞ ምንድነው በጣም በሚያሳዝን ሁኔታ ቤት ውስጥ ጾታዊ ጥቃት ደርሶባቸው ወይንም ደግሞ ጾታዊ ትንኮሳ የደረሰባቸው እህቶቻችን ወጥተው ከዛ እናመልጣለን ብለው ወጥተው እንደገና ደግሞ ወደጅ የተለያየ ጾታዊ ጥቃት ነው ይደርስባቸዋል፣ ጾታዊ ትንኮሳ ይደርስባቸዋል። ይሄ በሚሆንበት ሰዓት ደግሞ ያው እነዚህ እህቶቻችን ሄደው እንኳን የሚያመለክቱበት ሄደው እንኳን የሚከሱበት ነው ሁኔታ የለም። አንደኛ በህጉ ላይ አልተካተቱም፣ ሁለተኛ ደግሞ ያው የሰው ቤት ሰራተኛታችን ከሰው ቤት አምልጠው በሚወጡበት ሰዓት እንደ ህገ ወጥ ነው የሚታዩት ማለት ነው። በጣም ያው ከቃላት ትንኮሳ፣ አላስፈላጊ የሆኑ ምስሎችን ቪዲዮዎችን በመላክ በመንካት ለመድፈር መሞከርን መሳም መሞከርን የተለያዩ በቃ በየመንገዱ በሄዱበት በየትራንስፖርቱ በሱቁ በስራ ቦታ በቤት ውስጥ በተለያየ ሁኔታ ነው ማለት ነው የጾታዊ ትንኮሳ እየደረሰባቸው ያለው።
በዚህ ጥናት ላይ አንድ ያነሳችሁት ነገር አለ። ሊባኖስ በቅርቡ የጾታዊ ትንኮሳን በተመለከተ አንድ ህግ እንዳወጣችና ያ ህግ ደግሞ በዚህ ትንኮሳ ውስጥ ተሳታፊ የሆኑ ሰዎች ለተወሰኑ ዓመታት በእስር እንዲቆዩ የማድረግ አቅም ሁሉ እንዳለው ጠቅሳችኋል። ነገር ግን ይሄ ህግ ደግሞ ተቀጥረው የሚሰሩ ሰራተኞችን ግን እንደማያካትትም ጠቆም አድርጋችኋል። ይሄ የሆነበትን ምክንያት ለማጣራት ለመጠየቅ ሞክራችኋል? ይሄስ ባለመሆኑ ጉዳቱ እንዲስፋፋ ምን ያክል አስተዋጽኦ አድርጓል?
እንግዲህ ያው በጣም የሚያሳዝነው በሊባኖስ ሀገር ውስጥ የሚገኙ የሰው ቤት ሰራተኞች ያው በቁጥር የሚበዛው ወይንም ደግሞ እንደ አምነስቲ ጥናት ከ75% በላይ የሆነው ኢትዮጵያዊ ነው። በሴክሹዋል ሃራስመንት ሎው ብቻ ሳይሆን በከፋላ ሲስተም በተለያዩ የህግ ከለላን የሰው ቤት ሰራተኞችን ወይንም ደግሞ ስደተኛውን በቃ ያገለለና ያላካተተ ነው የሊባኖስ ህግ ማለት ነው። ለምን አልጠየቃችሁም ላልከው ነገር ላይ በመጀመሪያ ደረጃ ያው ይሄ ህግ እንደወጣ እንጂ ያ ነው የተለያዩ ኦርጋናይዜሽኖች ተሰብስበው የተለያዩ የህግ አካላት ይህንን ሲሰሩ ያው ይፋ ያደረጉት ነገር የለም። ልክ ወጥቶ ይሄ ነገር ጸድቋል ሲባል ያው ህጉን እኛ ስንመረምር እኛን ያላካተተ ሲጀመር ገና እነሱም ተዋቅረው ይህንን ነገር የመንግስትን አካል ህጉን የሚያወጡትን የእምነት አባቶችን የተለያየ ቦታዎችን ሄደው ይህንን ነገር ሲያደርጉ የሰው ቤት ሰራተኞች ወይንም ደግሞ ስደተኛውን የሚወክሉትን አካል ጥሪም አላረጉም አላካተቱም ማለት ነው። መጨረሻ ላይ ነው እኛ ህጉ ከወጣ በኋላ ያወቅ ነው። ይህንን እንዳወቅን ደግሞ እኛ ያው ህጉን አይተን ወዲያው ማመልከት ስለማንችል ያደረግነው ምንድን ነው ያለውን ችግር ለማሳየት የሪሰርቹን ፕሮግራም ነድፈን ከ20 ምናምን በላይ ሰው አሳትፈን ያው ይህንን ነገር ለማሰማትና ለማሳየት እንዲሁም ደግሞ አቤት ለማለት ነው ማለት ነው። ይህንን ሪሰርች ያደረግነው ለሪሰርች ብቻ ሳይሆን ማለት ነው።
ከዚህ ጥናት ጋር ተያይዞ ሊደረጉ ሊተገበሩ የሚገቡ ጉዳዮችንም ጠቃቅሳችኋል። ሁኔታውን ለማስተካከል በአጠቃላይ ደግሞ በወጣቶቹ ላይ እየደረሱ ያሉ ሰቆቃዎችን ለመቀነስ እንደ ሀገር እንደ ህግ ተቋማት እንዲሁም ደግሞ በሌሎችም ዘርፎች ሊተገበሩ የሚገቡ ምክረ ሀሳቦችን ትታችኋል። የተወሰኑትን ብታጋሪ።
ትልቁ ችግር የከፋላ ሲስተሙ ነው። የከፋላ ሲስተሙ በመጀመሪያ ደረጃ መነሳት አለበት። እዚህ ጋር በማንኛውም ዓለም ላይ ጾታዊ ጥቃት ይደርሳል በሴት ላይ ወይንም ደግሞ ጾታዊ ትንኮሻ ይደርሳል። ነገር ግን ወደ ከፋላን ስናነሳው እኛ የሰው ቤት ሰራተኞች እህቶቻችን የስራ ሁኔታቸው በከፋላ ምክንያት ያው ቤት ውስጥ ነው ማለት ነው። ከቤት ውስጥ ውጭ የሚኖሩት ያለ ወረቀት ነው የሚኖሩት፣ ግን አብዛኛው ጊዜ ቤት ውስጥ ስለሆነ እደጅ ጾታዊ ጥቃት የሚደርስባቸው ሰዎች ቤታቸው ሲገቡ ወይኔ ቤት የገባው ተመስገን አሁን የሚነካኝ የለም ሰላም ነኝ ነው የሚሉት። እኛ ደግሞ በስራ ሁኔታችን ላይ ያው ቤት ውስጥ ነው ማለት ነው ይሄኛው ከባዱ የሆነ ወይንም ደግሞ አብዛኛው ጥቃት የሚደርስብን ቤት ውስጥ ነው ማለት ነው። እና ከፋላ ሲስተሙ ካልተነሳ እዚህ ጋር የጾታ ጥቃቱን ህግ እንኳን ወይንም የጾታ ትንኮሳውን ህግ እንኳን ቢያጸድቅ እንትን ቢሉት ከፋላ ሲስተሙ ካልተነሳ ከዛም በኋላ የሚደርስብን ችግር አለ ማለት ነው። እና በዋናነት ከፋላ ሲስተሙ መነሳት መቻል አለበት። ሌላው ደግሞ ምንድን ነው ያው ኤጀንሲዎችን በተመለከተ ምንም ማለት ነው የሚተዳደሩበት ነው ጠንካራ የሆነ እርምጃ የሚወሰድበት በአንድ ህግ የሚተዳደሩበት ነገር የለም። ያው እንደፈለጉ ነው የሚያረጉት። አልፎ ተርፎ የራሳቸውን ኮንትራት የሚነድፉበት ኮንትራት ነድፈው ለሚኒስትሪ ኦፍ ሌበር የሚያስገቡበት የተለያየ ሁኔታ ላይ ነው ያለው የበላይ ሆኖ ማለት ነው። እና ለእነዚህም የመተዳደር
አድማጮች የዚህን ሙሉን በድረ ገጻችን ላይ እና በዌብሳይታችን ላይ ታገኙታላችሁ። ለዛሬ ያዘጋጀናችሁ ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ኤልያስ አስማረ ጋር ሳስተናግዳችሁ አመሾት ስመኝሽ የቆየ ነበርኩ። ነገ በሌሎች ፕሮግራሞች እንገናኛለን። ሰላም፣ ደህና ደሩ።